ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ጥቅምት 28 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስትና ህወሓት የሰላም ስምምነቱን ተግባራዊ ለማድረግ በኬንያ ውይይት ጀምረዋል።
In the era of software, we had no access. We have to quickly reconnect services for telecom synergy.
ልንደርስባቸው በማንችላቸው አካባቢዎች የስልክ የኃይልና የባንክ አገልግሎቶችን በፍጥነት ማገናኘት አለብን። ነገር ግን ከሁሉም በፊት ህዝባችን ምግብና መድኃኒት ይፈልጋል። ያንን ለማፋጠን እየሞከርን ነው።
የንግግሩን መጀመር አስመልክቶ ለጋዜጠኞች መግለጫ የሰጡት የኢትዮጵያ መንግስትን ወክለው የሚደራደሩትን አቶ አምባሳደር ሬድዋን ሁሴንን ነው የሰማችሁት። ህወሓትን ወክለው የሚደራደሩት አቶ ጌታቸው ረዳ ደግሞ ይህን ብለዋል።
The more confidence, the more hope people see in what we do on the ground, the less the likelihood of people like myself and Redwan making it.
ሰዎች እዚህ በመናደርገው ነገር የበለጠ መተማመንና የበለጠ ተስፋ ባዩ ቁጥር እኔና ሬድዋንን ጨምሮ እዚህ ያለነው ወታደሮች ተኩስ ለማቆም አስቸጋሪ እንዳይሆንባቸው እናደርጋለን።
በዚህ ዙሪያ ወቅታዊ መረጃዎችን ያካተተ ሰፋ ያለ ዘገባ ከዜና በኋላ ይቀርባል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ። እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። በአቶ ዘመነ ካሴ ላይ ክስ ተመስርቷል። አቃቤ ሕግ በአቶ ዘመነ ካሴ ላይ በግድያ ወንጀል ክስ መመስረቱን ጠበቃቸው በሙሉ ታደሰ ዛሬ ለአሜሪካ ድምፅ ተናግረዋል። አቃቤ ሕግ በባህር ዳርና አካባቢው ከፍተኛ ፍርድ ቤት የመሰረተውን ክስ በተመለከተ የአቶ ዘመነ ካሴን ጠበቃ ያነጋገረቻቸው አስቴር ምስጋናው ተከታዩን ልካለች።
የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት አቃቢ ሕግ በአቶ ዘመነ ካሴ ላይ ክስ መመስረቱን ለአሜሪካ ድምፅ የገለጹት ጠበቃቸው በሙሉ ታደሰ ናቸው። የክሱን ጭብጥም አብራርተዋል።
የዛሬው የችሎቱን በተመለከተ የቀረበው እንግዲህ መደበኛ ክስ ቀርቦበት በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀርቦ ነበር። ከጠዋቱ 3 ሰዓት ሲሆን ቀርቦ ነበረ። የተከሰሰበት የወንጀል ሕግ አንቀጽ 539 አንድ ሐመራ ስር የተመለከተውን ተላልፋል በሚል በግድያ ወንጀል የተከሰሱ ክሱ ከመነበቡ በፊት አስተያየት ካላችሁ አቅርቡ በሚል ችሎቱ አስተያየት ጠይቆና እኛም የክስ ቻርጅ የደረሰና ለደንበኛ ማለት ለተከሳሹ ለዘመነ ካሴ አርብ ዕለት ለተጠርጣሪው ከደረሰ በኋላ ለእኛ ቅዳሜ ዕለት በመድረሱ ምክንያት በቂ ጊዜ አግኝተን ለመዘጋጀት ጊዜ አልነበረም። ይህንን በችሎት አሳስበን ነው ከእኔ ተጨማሪ ጊዜ ጠይቀን በህዳር 12/2015 የተቀጠረው።
ለክሱ መልስ ለመስጠት ጠበቃቸው የጠየቁትን ጊዜ የፈቀደው ፍርድ ቤቱ ለህዳር 12/2015 ተለዋጭ ቀጠሮ ሰጥቷል። የአማራ ክልል ፖሊስ አቶ ዘመነን በቁጥጥር ስር ያዋለው የታጠቁ ቡድኖችን በህቡ ማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ በሌሎች ወንጀሎች ተጠርጥረዋል በማለት ነው። በቁጥጥር ስር መዋላቸው ከተገለጸበት ከመስከረም 11 ቀን 2015 ጀምሮ በተለያዩ ጊዜያት ፍርድ ቤት ቀርበዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
የሶማሊያ የጦር ሰራዊት በማዕከላዊ ጋልጋዶድ ክልል በሚገኘው የሰራዊቱ ካምፕ ላይ የአልሸባብ ታጣቂዎች ያደረሱትን ጥቃት አጥብቆ አውግዟል። መሐመድ ዳይሳኔ ከሞቃዲሾ ያስተላለፈውን ዘገባ ኤደን ገረመው ታቀርበዋለች።
በማዕከላዊ ሶማሊያ ጋልመደግ ግዛት ቃያ በተሰኘ መንደር ውስጥ በሚገኝ ወታደራዊ ካምፕ ላይ በዛሬው ዕለት ጥቃት ተፈጽሟል። በአካባቢው የሚገኙ ባለስልጣናት በመኪና ላይ የቦምብ ጥቃት መፈጸሙንና እሱን ተከትሎ በአልሸባብ ታጣቂዎችና በሰራዊቱ መካከል 2 ሰዓት የፈጀ የተኩስ ልውውጥ መደረጉን ለአሜሪካ ድምጽ በስልክ አስታውቋል። በመንግስት በሚተዳደረው ሬዲዮ ጣቢያ የቀረቡት ኮሎኔል ሐሳን ጃማቺ ሰራዊቱ ከባድ ጉዳት በታጣቂዎቹ ላይ አድርሷል ብለዋል።
በማለዳው የጸሎት ወቅት ጥቃት የሰነዘሩ ሲሆን ምንም አይነት ግጭት ሳይኖር ነው በሙሉ ኃይላቸው ማጥቃት የጀመሩ።
ጥቃቱ የተፈጸመው ሶማሊያ በአራት ቀናት ጊዜ ውስጥ 200 የአልሸባብ ታጣቂዎችን ገድያለው ባለሽ በማግስቱ ነው። ታጣቂዎቹ ፕሬዝዳንት ሐሰን ሼኪ መሐመድ ባለፈው ግንቦት ወር ላይ ስልጣን ተረክበው አልሸባብን ለማጥፋት ቃል ከገቡ በኋላ ጥቃታቸውን ጨምረዋል። ባለሙያዎች ይህ የሆነው አልሸባብ የህልውና ስጋት ለተደቀነበት ነው ይላሉ። መሐመድ ሁሴን ጋስ መቀመጫውን በሞቃዲሾ ያደረገው ራድ የሰላም ምርምር ተቋም ዳይሬክተር ናቸው። ለቪኦኤ በዋትሳፕ መተግበሪያ አማካኝነት እንዲህ ብለዋል።
አልሸባብ ህልውናው አደጋ ውስጥ የገባ ሲመስለው ጥቃቶችን አባብሶ ይቀጥላል። አሁን ላይ መንግስትና ህዝብ በጥምረት በመሆን አልሸባብን ለአንዴና ለመጨረሻ ጊዜ እንዲያበቃለት ለማድረግ በመነሳታቸው ከፍተኛ የሆነ አደጋ ተጋርጦበታል።
ሁሴን ሶማሊያ አልሸባብን ለማስወገድ የምታደርገው ጥረት የሀገሪቱን ምጣኔ ሀብት እንዳይጎዳ ጥንቃቄ የታከለበት ሁለገብ ስልት ያስፈልገዋል ይላሉ። በአፍሪካ ቀንድ እንደ አውሮፓውያን አቆጣጠር ከ2007 አንስቶ የሶማሊያ መንግስት ከአፍሪካ ህብረት የሰላም አስከባሪዎች ጋር በመሆን አልሸባብን ሲዋጋ ቆይቷል። ባለፈው ወር ማብቂያ ላይም ቡድኑ ባደረሰው ጥቃት የ100 ሰዎች ህይወትን ሲቀጥፍ ሌሎች 300 ሰዎች ደግሞ አካላዊ ጉዳት ደርሶባቸዋል።
በግብጿ ሻርሜል ሼክ ላይ በተከፈተው የአየር ንብረት ጉባኤ ላይ የተገኙት የዓለም መሪዎች የበካይ ጋዝ ልቀትን በይበልጥ እንዲቀንሱና በአየር ሙቀት መባባስ ምክንያት ለተጎዱ በማደግ ላይ ላሉ ሀገሮች የገንዘብ ድጋፍ እንዲያደርጉ ብርቱ ግፊት እየተደረገ ነው። ቀይ ባህር ዳርቻ በምትገኘው የግብጿ የመዝናኛ ከተማ የተባበሩት መንግስታት ድርጅቱ ጉባኤ ኮፕ 27 የተከፈተው በዓለም ዙሪያ በተለያዩ ሀገሮች በዚህ ዓመት ብቻ የብዙ ሺህ ሰዎችን ሕይወት የቀጠፉትንና በብዙ ቢሊዮን ዶላር የሚገመቱ ውድመቶችን ያስከተሉ የመሳሰሉ ከባድ የተፈጥሮ አደጋዎች እየተባባሱ ባሉበት በዚህ ወቅት ነው። ሩሲያ በዩክሬን ላይ ከምታካሂደው ጦርነትና ከኃይል ምንጭ ችግሮች እንዲሁም ከዋጋ መናርና ከኮቪድ-19 ዓለም አቀፍ ወረርሽኝ የተያያዙ የምጣኔ ሀብት ቀውሶች ያሉ ቢሆንም መንግስታት የአየር ንብረት ለውጥን መታገላቸውን እንዲቀጥሉ የጉባኤው መሪዎች ትናንት እሁድ በመክፈቻው ላይ ጥሪ አቅርበውላቸዋል። በሁለቱ ቀናት ንግግር 110 የሚሆኑ የሀገሮች መሪዎች የሚካፈሉ ሲሆን ዋናዋ የበካይ ጋዝ ምንጭ የሆነችው የቻይና መሪ ጂ ቺንፒንግ ግን አይገኙም። የሁለተኛዋ የበካይ ጋዝ ምንጭ ሀገር የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የነገው የአጋማሽ ዘመን ምርጫ ከተጠናቀቀ በኋላ በሳምንቱ መጨረሻ ቀናት ገደማ ጉባኤተኞቹን እንደሚቀላቀሉ ተጠቁመዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዲሞክራቶች አብላጫ መቀመጫ እንደያዙ ይዘልቁ እንደሆን ወይም ሪፐብሊካኖች የተወካዮች ምክር ቤቱንም የሕግ መወሰኛውንም ይቆጣጠሩ እንደሆነ የሚለየው የዩናይትድ ስቴትሱ የአጋማሽ ፕሬዝደንታዊ ስልጣን ዘመን ምርጫ ነገ ማክሰኞ ይጠናቀቃል። አንዳንድ ሪፐብሊካን ተፎካካሪዎች ምርጫው ተአማኒ አይሆንም የሚል ነቀፌታ እያሰሙ ባለበት በዚህ ወቅት የፓርቲ ወገንተኛ ያልሆኑ ቡድኖችም ሂደቱን ባንክሮ በመከታተል ላይ ናቸው። በአሁኑ ወቅት ዲሞክራቶች በኮንግረሱ ጠባብ አብላጫ መቀመጫ አላቸው። የእስካሁን ታሪክ በዚህ ምርጫ ለሚሆነው በጠቋሚነት የሚወሰድ ከሆነ ግን የፕሬዝደንት ጆ ባይደን ዲሞክራቲክ ፓርቲ በተወካዮች ምክር ቤት ብዛት ያላቸው መቀመጫዎችን፣ በሴኔቱ ደግሞ ጥቂት መቀመጫዎችን በሪፐብሊካኖች ሊነጠቅ ይችላል። ዲሞክራቶች የዋጋ ንረቱ አሜሪካውያንን እየጎዳ ቢሆንም የሴቶችን ጽንስ የማስወረድ መብት በቀለበሰው በጠቅላይ ፍርድ ቤቱ ውሳኔ ምክንያት መራጮች ወጥተው ድምጻቸውን እንደሚሰጡ ያመለክታሉ። አንዳንዶቹ ሪፐብሊካን እጩ ተፎካካሪዎች በበኩላቸው ያለፈው ፕሬዝደንታዊ ምርጫ ተሰርቋል የሚለውን የቀድሞውን ፕሬዝደንት ዶናልድ ትራምፕን ወንጀላ የሙጥኝ ብለው የምርጫውን ተአማኒነት ጉዳይ ዋና የዘመቻ ቅስቀሳቸው አጀንዳ አድርገዋል። ይበዚህ እንዳለ በነገው የዩናይትድ ስቴትስ ምርጫ ላይ የታለሙ የሐሰት መረጃዎች ሊባባሱ እንደሚችሉ ተገልጿል። በድምጽ መስጫ ማሽኖችና ስለ ድምጽ አሰጣጥ ስርዓቱ ጥርጣሬ ለማሳደር የታለመ አዲስ ዘመቻ ሊከፈት እንደሚችል ነው የተገለጸው። የምርጫ ደህንነት የሳይበር ሴኩሪቲና የመሰረተ ልማት ደህንነት መስሪያ ቤት CISA ኃላፊዎችን ጨምሮ በአሁኑ ወቅት የሚሰሙት የተዛቡ መረጃዎች እንደ አውሮፓውያን አቆጣጠር በ2020 ዓ.ም የነበሩትንና ፉርሽ የተደረጉትን አሳሳች መረጃዎች የሚያስተጋቡ ናቸው በማለት ሲያጣጥሉ ቆይተዋል። ዋይት ሃውስም ይህንኑ መልእክት አስተጋብቷል። የብሔራዊ ጸጥታ ምክር ቤት የስትራቴጂያዊ ግንኙነቶች አስተባባሪው ጃን ከርቢ ባለፈው አርብ ለጋዜጠኞች በሰጡት ቃል አሜሪካውያን ይህ ምርጫ ነጻ፣ ፍትሃዊና ደህንነቱ የተጠበቀ እንዲሆን አስፈላጊው ሁሉ መከናወኑን በመተማመን ወደ ምርጫ ጣቢያ መሄድ ይችላሉ፣ መሄድም አለባቸው ብለን እናምናለን ሲሉ ተናግረዋል። ይሁን እንጂ Records Future የተባለ የሳይበር ሴኩሪቲ ኩባንያ ባወጣው አዲስ ጥናት በምርጫው ዕለትና ከዚያም በሚቀጥሉት ቀናት ውስጥ ከሁለት ዓመታት በፊት በነበረው ደረጃ ባይሆን ድምጽ መስጫ ማሽኖችና የድምጽ አሰጣጥ ስርዓቱ ላይ ያነጣጠረ የሐሰት መረጃ መባባሱ እንደማይቀር ምልክቶች እንዳሉ ጠቁመዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጂት ታየን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥቅምት 28 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት።
I think what is important in Ethiopia at the moment is that there is need
በሆነ ወቅት አስፈላጊው ነገር ግጭቱን ማቆም ብቻ ሳይሆን ብሔራዊ ርቅም ጭምር ነው ብያስባል።
በዓለም አቀፉ ግጭት አጥኚ ቡድን የአፍሪካ ቀንድ ኃላፊ የሆኑትን ሙረቲ ሙቲጋን የሰማችሁት የኢትዮጵያና በኢትዮጵያ መንግስትና በህወሓት መካከል የተፈጸመው ስምምነት ይባስቀመጣቸው ነጥቦች ተፈጻሚነትና በቀጣይ መወሰድ ስላለባቸው እርምጃዎች አነጋግረናቸዋል። በሁለተኛው አጋማሽ ይቀርባል። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። አሁንም እንድትከታተሉን ጋብዛለን። ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የኢትዮጵያ የመከላከያ ሰራዊት አባላትና የህወሓት ታጣቂዎች ከፍተኛ ወታደራዊ አመራሮች በናይሮቢ ውይይት ጀምረዋል። ውይይቱ የትጥቅ መፍታት ጉዳዮችን ጨምሮ የግጭት ማቆም ስምምነቱ አፈጻጸም ላይ ያተኮረ መሆኑን የአፍሪካ ህብረት ባወጣው መግለጫ አስታውቋል። በስብሰባው ከሚጠበቁ ውጤቶች መካከል የጦር መሳሪያ ድምጾችን ጸጥ ማሰኘት፣ የሰብአዊ አገልግሎት አቅርቦትን ማሳለጥ እንዲሁም የትግራይ ክልል ያለውን አገልግሎት ወደ ነበረበት መመለስ የሚረዱ መንገዶችን ማበጀት እንደሚገኙበት ህብረቱ ገልጿል። ንግግሩን አስመልክቶ መግለጫ የሰጡት አምባሳደር ሬድዋን ሁሴን ውይይቱን የኢትዮጵያን የደህንነት የሚያረጋግጥና እስካሁን ድረስ ተደራሽ ወዳልሆኑ አካባቢዎች ሰብአዊ ፍሰቱን የሚያፋጥን ነው ያሉ ሲሆን፣ አቶ ጌታቸው ረዳ በበኩላቸው የምናከናውነው እያንዳንዱ ተግባር ወይም የምንፈርመው እያንዳንዱ ስምምነት የትግራይን ህዝብ ጥቅም የሚያረጋግጥ ነው ብለዋል። ኬኔዲ አባተ ተጨማሪ አለው።
በርካቶችን ለሞት የዳረገውን የሰሜን ኢትዮጵያ ግጭት በዘላቂነት ለማስቆም ባለፈው ሳምንት በተፈረመው ስምምነት መሰረት በወታደራዊና ሌሎች ዝርዝሮች ዙሪያ ለመነጋገር በኢትዮጵያ መንግስትና በትግራይ ክልል ተወካዮች መካከል አዲስ ውይይት ተጀምሯል። በኬንያ እየተካሄደ ባለው ስብሰባ በሁለቱም ወገኖች ያሉ ወታደራዊ አዛዦችና የፖለቲካ ተደራዳሪዎች የሚሳተፉ ሲሆን፣ ለውይይት ከሚቀርቡት ጉዳዮች ውስጥ ስምምነቱን እንዴት መተግበር እንደሚቻል፣ የትግራይ ኃይሎችን ትጥቅ ማስፈታትና በኢትዮጵያ ሰሜናዊ የትግራይ ክልል የሰብአዊ እርዳታ ተደራሽነትና መሰረታዊ አገልግሎቶችን ማስጀመር የሚሉት ይገኙበታል። ዋና አደራዳሪው የአፍሪካ ህብረት ኮሚሽን ዛሬ ባወጣው መግለጫ እነዚህን መተማመን የሚያጎለብቱ ቁልፍ እርምጃዎች በመውሰድ ስምምነቱን ለማስፈጸም አሳይተዋል ላለው ቁርጠኝነት የኢትዮጵያን መንግስትና ህወሓትን አመስግኗል። የዛሬው ስብሰባ ሁለቱ አካላት በቅርቡ በተፈራረሙት ግጭት የማስቆም ስምምነት አንቀጽ 6 መመሰረት የሚከናወን መሆኑን የአፍሪካ ህብረት ባወጣው መግለጫ ጠቅሷል። ይኸውም ስምምነቱ በተፈረመ በአምስት ቀናት ውስጥ ከፍተኛ የጦር አዛዦች በመሬት ላይ ያለውን የጸጥታ ሁኔታ ግምት ውስጥ በማስገባት የትጥቅ መፍታት ጉዳዮችን ጨምሮ በስምምነቱ አፈጻጸም ላይ በዝርዝር ለመወያየት በተስማሙት መሰረት የሚካሄድ እንደሆነ ነው ያብራራው። የኢትዮጵያ መንግስት ዋና ተደራዳሪ አምባሳደር ሬድዋን ሁሴን የናይሮቢውን ውይይት አስመልክቶ ለጋዜጠኞች በሰጡት መግለጫ በዛሬው ዕለት ሁለቱ ወገኖች በውይይቱ አካሄድ ላይ ስምምነት ላይ ከደረሱ በኋላ ወደ ትግራይ የሚገባው ሰብአዊ እርዳታ በቀናት ውስጥ እንደሚጀምር ገልጸዋል።
ምናልባት በዚህ ሳምንት መጨረሻ ወይንም በሚቀጥለው ሳምንት ሰብአዊ እርዳታ የጫኑ መኪናዎች መግባት ይጀምራሉ።
አምባሳደር ሬድዋን አክለውም የትግራይን ማህበረሰብ ከቀሪው የሀገሪቱ ክፍል ጋር ማገናኘት ቅድሚያ የሚሰጠው ጉዳይ መሆኑን አስረድተዋል።
In the era also where we had no access, we have to quickly reconnect services, both telecoms, energy.
ልንደርስባቸው በማንችላቸው አካባቢዎች የስልክ፣ የኃይልና የባንክ አገልግሎቶችን በፍጥነት ማገናኘት አለብን። ነገር ግን ከሁሉም በፊት ህዝባችን ምግብና መድኃኒት ይፈልጋል። ያንን ለማፋጠን እየሞከርን ነው።
የትግራይ ክልል ዋና ተደራዳሪ ጌታቸው ረዳ በበኩላቸው የሰብአዊ እርዳታ ወደ ክልሉ እንዲገባ ማስጀመር ለንግግሩ መተማመን እንደሚጨምር አስረድተዋል።
The more confidence, the more hope people see in what we do on the ground, the less the likelihood of people like myself and Redwan making this difficult.
ሰዎች እዚህ በመናደርገው ነገር የበለጠ መተማመንና የበለጠ ተስፋ ባዩ ቁጥር እኔና ሬድዋንን ጨምሮ እዚህ ያለነው ወታደሮች ተኩስ ለማቆም አስቸጋሪ እንዳይሆንባቸው እናደርጋለን።
አቶ ጌታቸው አክለውም የሰላም ስምምነቱ መተግበር ለሀገሪቱ ተጨማሪ ድሎችን እንደሚፈጥር አስረድተዋል።
There are a number of things that need to be done which are stipulated in our agreement. The provision of services is one thing. And the more services there are,
በስምምነታችን ውስጥ የተዘረዘሩ በርካታ መፈጸም ያለባቸው ጉዳዮች አሉ። የአገልግሎቶች አቅርቦትና መልሶ ማስጀመር አንዱ ነው። አገልግሎቶች በተመለሱ ቁጥር የበለጠ መተማመን ይፈጠራል። የበለጠ መግባባት ሲኖር በሰዎች አእምሮ ውስጥ የበለጠ ተስፋ ይኖራል። ያ አሁን ልናመጣው እየጣርን ያለነው ሰላምን ያጠናክራል። እኛ የገባነውን ቃል ለመፈጸም ቁርጠኞች ነን።
አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ባስተላለፉት መልእክት የፈረሙት ስምምነት የትግራይን ህዝብ ፍላጎት የሚያስጠብቅ መሆኑን ገልጸዋል። አክለውም የምንታገለው የውጊያ ፍላጎት ኖሮን ሳይሆን እንደ ህዝብ ህልውናችን አደጋ ላይ ስለወደቀ ነው። የሰላም ስምምነት ህልውናችንን የሚያረጋግጥልን ከሆነ ለምን አንሞክረውም ብለዋል። አንድ ለጉዳዩ ቅርብ የሆኑና በይፋ አስተያየት መስጠት ባለመፈቀዱ ስማቸው እንዳይጠቀስ የጠየቁ ባለስልጣን በኬንያ መንግስት አስተናጋጅነት የሚካሄደው ንግግር እስከ ሮብ እንደሚቀጥል ለአሶሺየትድ ፕሬስ ተናግረዋል። ባለስልጣኑ አክለውም ሁለቱ ወገኖች ውጊያ መቆሙን ለሁሉም ተዋጊዎቻቸው ለመግለጽ ያለውን የመስመር ችግር ስለሚገነዘቡ ሊከሰት የሚችለውን ማንኛውንም ችግር ለመፍታት የግንኙነት መስመር መቋቋሙን ገልጸዋል። ውይይቱን ከሚያመቻቹትና ከሚሳተፉት መካከል የአፍሪካ ህብረት ተወካይና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ፣ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና የናይጄሪያ የደቡብ አፍሪካና የኬንያ ወታደራዊ መኮንኖች ይገኙበታል። ዩናይትድ ስቴትስና የምስራቅ አፍሪካ በይነ መንግስታት ኢጋድም በታዛቢነት ይገኛሉ። ለሚቀጥለው ስብሰባ ወደ ትግራይ ክልል ዋና ከተማ እንደምንሄድ ተስፋ እናደርጋለን ያሉት የቀድሞ የኬንያ ፕሬዝዳንት ኬንያታ በመጨረሻም ሁለቱም ወገኖች በኢትዮጵያ ዋና ከተማ አዲስ አበባ ላይ በአንድነት ያከብራሉ ሲሉ ተናግረዋል።
At the conclusion of this process, we'll be colleagues who will be working together for the betterment of their country, for the betterment of Ethiopia, for the benefit of our region.
በዚህ ሂደት ማጠቃለያ ላይ ለሀገራቸው መሻሻል፣ ለኢትዮጵያ መሻሻል፣ ለቀጠናችን ጥቅም በጋራ የሚሰሩና በመጨረሻም በህዝባችን ደህንነት ላይ እንድናተኩር አፍሪካን የተሻለች ሀገር ለማድረግና ጦርነትን በዘላቂነት ለማቆም በመናደርገው ትግል አብረው የሚሰሩ ባልደረቦች ይሆናሉ።
ከፍተኛ ጉዳት ደርሶብናል ሲሉ በሳምንቱ መገባደጃ ላይ ለዲፕሎማቶች ገለጻ ያደረጉት የኢትዮጵያ መንግስት ዋና ተደራዳሪ አምባሳደር ሬድዋን የገንዘብ ሚኒስቴር ሀገሪቱን እንደገና ለመገንባት 20 ቢሊዮን ዶላር እንደሚያስፈልግ መገመቱን አስታውቀዋል። አምባሳደሩ አክለው በትግራይ የስልክና የኤሌክትሪክ መስመሮችን በአስቸኳይ እንጠግናለን ሲሉ ተናግረዋል። የተባበሩት መንግስታት ድርጅት አጋር ተቋማትና የጤና ባለሙያዎች መሰረታዊ የህክምና አቅርቦቶች እንኳን እየተሟጠጡ መሆኑን ያሳወቁትን ጉዳይ በተመለከተ አምባሳደር ሬድዋን ሲያስረዱ ያለብን ብቻኛው እንቅፋት የጦር አዛዦች ሁኔታውን እስኪገመግሙ ድረስ በረራዎችን ለመፍቀድ አደገኛ መሆኑ ነው ያሉ ሲሆን የጦር አዛዦቹ በጊዜ ገደብ ላይ ከተስማሙና መንግስት የአየር ክልሉንና የአየር ማረፊያውን ሙሉ በሙሉ ከተቆጣጠረ በኋላ ትግራይ ክልል በየብስም ሆነ በአየር ለሰብአዊ እርዳታ ተደራሽ ይሆናል ብለዋል። ወታደሮቿ ከኢትዮጵያ ጦር ጎን ሆነው እንደተዋጉ የሚነገርላት ጎረቤት ሀገር ኤርትራ የሰላም ንግግሩ አካል አልነበረችም። ባለፈው ሳምንት የተደረሰው የሰላም ስምምነት በቀጥታ ባይጠቅሳትም በሁሉም የኢትዮጵያ ዓለም አቀፍ ድንበሮች የኢትዮጵያ መከላከያ ሰራዊት እንዲሰማራና የሀገሪቱን ሉዓላዊነትና የግዛት አንድነት እንዲያስከብር እንዲሁም ከውጭ ወረራ እንዲከላከል የደቡብ አፍሪካው ስምምነት ይደነግጋል። አምባሳደር ሬድዋን በግጭቱ ወቅት የኢትዮጵያ ድንበሮችና የአየር ክልል ተጥሷል ሲሉ በመግለጫቸው ያመለከቱ ሲሆን እርስ በርስ በመፋለምና አንዳችን አንዳችንን በማዳከም ተጠምደናል። ይህም ሶስተኛ ወገን የበለጠ እንዲያዳክመን መንገዱን ከፍቷል ብለዋል። አክለውም ለዚህ የሰላም ሂደት ፍላጎት ላይኖረው የሚችል ሶስተኛ አካል ሊኖር ይችላል ሲሉ ገልጸዋል። ስምምነቱን በተመለከተ እስካሁን ከኤርትራ በኩል በይፋ የተሰጠ አስተያየት የለም። የደቡብ አፍሪካው ስምምነት በተፈረመ በ24 ሰዓታት ውስጥ በሁለቱ አካላት ከፍተኛ ወታደራዊ አዛዦች መካከል ግንኙነት እንዲፈጠርና በሂደቱ ላይ በአምስት ቀናት ውስጥ ውይይት እንዲያደርጉ የሚደነግግ ሲሆን ቀጥሎም በወታደራዊ አዛዦቹ ስምምነት መሰረት በአስር ቀናት ውስጥ ለከባድ መሳሪያዎች ቅድሚያ ተሰጥቶ የትጥቅ ማስፈታት ተግባር እንዲጀመር ይላል። ትንንሽ መሳሪያዎችን ጨምሮ አጠቃላይ የትጥቅ አፈታት ሂደቱ ስምምነቱ ከተፈረመ በኋላ ባሉት 30 ቀናት ውስጥ እንዲጠናቀቅ ሁለቱ አካላት መስማማታቸውንም ሰነዱ ያመለክታል። የኢትዮጵያ መንግስት ተደራዳሪ ቡድን አባል ዶክተር ጌዲዮን ጢሞቴዎስ የሁለቱም ወገኖች ከፍተኛ የጦር አዛዦች ትጥቅ የማስፈታቱን ዝርዝር እቅድ ሲያዘጋጁ እንቅስቃሴው የጊዜ ማራዘሚያ የሚጠይቅ ከሆነ ምክር ሐሳብ ሊሰጡ ይችላሉ ሲሉ የጊዜ ገደቡ ሊራዘም እንደሚችል አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ መንግስትና በህወሓት መካከል የተደረሰው ስምምነት ዘላቂ ወደ ሆነ ብሔራዊ እርቅ እንዲያመራ በተፋላሚ ወገኖች መካከል መተማመን ሊገነባ እንደሚገባ የዓለም አቀፉ ቀውስ ተንታኝ ቡድን የአፍሪካ መርሃ ግብር ኃላፊ ሙሪዚ ሙቲጋ አመልክተዋል። በጦርነት ውስጥ ትልቅ ሚና እንዳላት የሚገለጸው ኤርትራም ትኩረት ሊሰጣት እንደሚገባ ጠቅሰዋል። የሰላም ስምምነቱ ባስቀመጣቸው ነጥቦች ተፈጻሚነትና በቀጣይ መወሰድ ስለሚገባቸው እርምጃዎች ከሙቲጋ ጋር ያደረግነው ቆይታ ቀጥሎ ይቀርባል።
After 2 years of fighting, as you followed,
ሁለት ዓመት ከፈጀ ጦርነት በኋላ የኢትዮጵያ መንግስትና ህወሓት በዋናነት ግጭቱን በአስቸኳይ ለማቆም ተስማምተዋል። ውጤቱን እንዴት አዩት?
So we have to reflect that this has been one of the deadliest wars in the world.
ይህ ጦርነት በዓለም ላይ ካሉ እጅግ ገዳይ ጦርነቶች አንድ መሆኑን ማንጸባረቅ አለብን። ከኢትዮጵያ ከሁሉም አቅጣጫ፣ ከአማራ፣ ከትግራይ፣ ከኤርትራ የተውጣጡ በአስር ሺዎች የሚቆጠሩ ወጣቶች የተፋለሙበት ጦርነት ነው። በሰው ህይወት፣ በንብረት፣ በኢትዮጵያ መረጋጋት ዙሪያ ያስከፈለው ዋጋ እጅግ ከፍተኛ ነው። ስለዚህ ማንኛውም ጦርነት የማቆም ስምምነት ተቀባይነት አለው። በእርግጥ አልጠበቅነውም ነበረ። የጠበቅነው ምናልባት ለሰብአዊነት ተብሎ ተኩስ የማቆም ስምምነትና የመደራደሪያ ነጥቦች ይደረጋሉ የሚል ነበረ። ስለዚህ ይሄ ያልተጠበቀ አስደሳች ዜና ነው። ልንቀበለው የሚገባ ግን ደግሞ ለመጠንከር ብዙ ስራ የሚቀረው ነው።
A lot of work remains to solidify.
ከስምምነቱ ካልተጠበቁ ካሏቸው ነጥቦች ውስጥ እንግዲህ አንዱ የህወሓት ኃይሎች ትጥቅ እንዲፈቱና የፌዴራል ኃይሎች ክልሉን እንዲቆጣጠሩ የሚጠቅሰው ነው። የዚህን ስምምነት ተፈጻሚነት እንዴት ያዩታል?
So this has been a war in which there are contrasting narratives on every side.
ይህ ጦርነት በሁሉም በኩል ያሉ ወገኖች ትርክቶችን ሲገነቡበት የቆየ ጦርነት ነው። በትግራይ በኩል ከኢትዮጵያ አርበኞችና ከኤርትራ በኩል ስጋት አለ በሚል ነው ኃይል እንደሚያስፈልግ የሚናገሩ። በኢትዮጵያ መንግስት በኩል ደግሞ የትኛውም ሀገር ሁለት የታጠቀ ኃይል ሊኖረው አይችልም ይላል። እንደውም የመከላከያ ኃይል ተብለው መጠራታቸውን ይቃወማሉ። እናም የትግራይ ኃይሎች ሙሉ ለሙሉ ትጥቅ እንዲፈቱ ሲጠይቁ ቆይተዋል። ከሌሎች የዓለማችን የሰላም ሂደቶች የተማርነው የሚመስለኝ ነገር ግን ትጥቅ ማስፈታት በየትኛውም የሰላም ስምምነት ውስጥ አስቸጋሪ ከሆኑ ነገሮች አንዱ እንደሆነ ነው። በጣም በጥንቃቄ መተግበር ይፈልጋል። በሁሉም አቅጣጫ እምነትን መገንባትና በጎ ፍቃድን ይፈልጋል። ስለዚህ የትግራይን የደህንነት ስጋቶች በቀናነት እንደሚመለከቱ ማሳየት ያስፈልጋል። ትግራዋዩም ቢሆን ይህንን በቅን ልቦና ማቅረባቸው አስፈላጊ ነው።
That's an incredibly short time frame and so they all need to look at this very carefully.
ባጭር ጊዜ መፈጸም የሚችል ይመስሎታል?
I think what is important is confidence building.
ዋናው ነገር መተማመንን መገንባት ነው ብዬ አስባለሁ። የበዛ የድል አድራጊነት ስሜትን ማስቀረት ያስፈልጋል። አንዱ የሌላኛው ወገን መጨረሻ እንደሆነ የሚገልጽበትን ሁኔታ ማስወገድ አለብን። አንዳንዶች አሸንፈናል ይላሉ። እኔ እንደሚመስለኝ ሁሉም ኢትዮጵያዊ በዚህ ጦርነት ያጣው ነገር አለ። ከጠፋው ህይወት አንጻር፣ በኢኮኖሚ ብልጽግና ረገድ፣ በኢትዮጵያ ካለው ሰፊ አቅም አንጻር ሁሉም ብዙ ነገር አጥቷል። ስለዚህ ሁሉም ሰው ከግጭት ይልቅ ሰላም የተሻለ መሆኑን መገንዘብና የሚያስማማ ወደፊት የሚያራምድ መንገድ መፈለጉ ጠቃሚ ይመስለኛል። ከውጭ ያሉ ሸምጋዮች በተለይ የአፍሪካ ህብረት፣ ኬንያውያን፣ ደቡብ አፍሪካና ዩናይትድ ስቴትስን ጨምሮ ሌሎች የውጭ ተመልካቾች የቅርብ ክትትላቸውን መቀጠል አለባቸው። በተዋይ ወገኖች መካከል ያለው መተማመን ዝቅተኛ ደረጃ ላይ ያለ በመሆኑ መተማመን እንዲገነቡ መርዳት አለባቸው።
ሌላው እንግዲህ በሰሜን ኢትዮጵያ ጦርነት ውስጥ ጣልቃ መግባቷና በርካታ የመብት ጥሰት ማድረሷ የሚገለጸው ኤርትራ በስምምነት ውስጥ ትኩረት አልተሰጣትም የሚሉ አስተያየቶች ይነሳሉ። ከዚህ በኋላ የኤርትራ ሚና ምን ሊሆን ይችላል ብለው ይገምታሉ?
I think it is striking that Eritrea was not involved in the peace talks.
በሰላም ንግግሩ ላይ ኤርትራ ለመሳተፏ ጥያቄ ያጭራል። ግን ደግሞ የሚደንቅ አይደለም። ምክንያቱም ኢትዮጵያ የምትገልጸው ይሄ ጉዳይ ኢትዮጵያ ጉዳይ መሆኑንና ኤርትራውያን የገቡት ለመርዳት ብቻ መሆኑን ነው። ግን ኤርትራ ለሰላም ስምምነቱ የምትሰጠው ምላሽ አስፈላጊ ነው። የሚታመነው ኤርትራ ከዚህ ከፍ ያለ ዓላማ እንዳላት ነው። ይህ ዓላማ ይደረስባቸው የማይችሉ እንደ ትግራይ ኃይሎችን በጦርነት ሙሉ ለሙሉ ማሸነፍ ያሉትን ያጠቃልላል። ይሄ በጥንቃቄ መያዝ ያለበትና ከዚህ በኋላ የአዲስ አበባ ራስ ምታት ይመስለኛል። ምክንያቱም ኤርትራውያን ጣልቃ እንዲገቡ የጋበዟቸው እነሱ ናቸው። ስለዚህ ኤርትራን በተመለከተ ያለውን እንቆቅልሽ የምትፈታው አዲስ አበባ ብቻ ናት።
ሌላው በስምምነት ውስጥ የተጠቀሰው ነጥብ የጥላቻ ንግግሮችን ማስቆም ነው። ይህንን ግጭት በማባባስ ደግሞ የጥላቻ ንግግሮች ትልቅ ቦታ አላቸውና ከዚህ በኋላ በተለይ ደግሞ የሰላም ስምምነቱን በመሬት ላይ ከማውረድ አንጻር የጥላቻ ንግግር ምን አይነት ሚና ይኖረዋል?
I think what is important in Ethiopia at the moment is that there is need
በሆነ ወቅት አስፈላጊው ነገር ግጭቱን ማቆም ብቻ ሳይሆን ብሔራዊ እርቅም ጭምር ነው ብዬ አስባለሁ። በሁሉም አቅጣጫ መራራ የሆኑ ስሜቶች እንዳሉ እናውቃለን። በእነዚህ ጸባጫሪ አመለካከቶች ምክንያት ሁለቱም ወገኖች ጥቃት ፈጽመዋል። ስለዚህ እርቅ በጣም አስፈላጊ እንደሆነና የጥላቻ ንግግርን ማቆም የዚህ ቁልፍ አካል እንደሆነ እናውቃለን። ለእኔ አስቸጋሪው ክፍል ነው ብዬ የማስበው የተጠያቂነት ሁኔታ ነው። ነገር ግን እንደመጀመሪያ እርምጃ የጥላቻ ንግግርን መገደብና በተለያዩ ቡድኖች ላይ የሚሰነዝረውን ጥቃት ማቆም አስፈላጊ ነው።
እንግዲህ የደቡብ አፍሪካው ስምምነት ትልቁ ቢሆንም ከዚህ በፊትም የተኩስ ማቆም ስምምነት ተደርጎ ነበር። ነገር ግን ከዛ በኋላ ስምምነቱ ተጥሶ ጦርነቱ ቀጥሏል። አሁንም ተመሳሳይ ነገር ላለመፈጠሩ ማስተማመኛ አለ?
No, there's no guarantee at all that you won't see a resumption in the fighting.
ጦርነቱ ዳግም ላለመቀጠሉ ምንም ማስተማመኛ የለም። በተለይ አንደኛው ወገን ጦርነቱን ለማቆም የተስማማው ወታደራዊ አቅሙ ስለተዳከመ ነው ብሎ ማሰቡ በስምምነቱ ላይ ያለው እምነት ዝቅተኛ እንዲሆን ያደርጋል። አሁንም ስምምነቱን የምንፈልገው መሆኑን አጽንኦት መስጠት አለብን። ይህንን ጦርነትና ያስከፈለውን ዋጋ የተመለከተ ማንኛውም ሰው የሚያደንቀው ነው። ነገር ግን ከዚህ በኋላ መተማመንን መገንባት ያስፈልጋል። የሰላም መንገድ ነው እያለ ሁለቱም ወገኖች ጦርነት መምረጣቸው አሳዛኝ ነገር ነው። ስለዚህ አሁን ሰላም መምረጣቸው በጣም አስፈላጊ ነው። ተስፋ የሚደረገው የበለጠ መተማመን እንደሚኖርና ዘላቂ ወደሆነ ስምምነት ለመሸጋገር የበለጠ ጥረት እንደሚደረግ ነው። ነገር ግን ብዙ ስራዎች ይቀራሉ።
ይሄውን የሚሉት አይነት መተማመን ሊፈጠር የሚችለው እንዴት ነው?
I think what was important in South Africa from
በደቡብ አፍሪካ የተካሄደውን ስምምነት ከተካፈሉ አንዳንድ ምንጮች እንደሰማነው በሁለቱ ተዋናዮች መካከል በአማርኛ ቀጥተኛ ንግግሮች ተደርገዋል። እኔ እንደማስበው በሁለቱም በኩል ባሉ ወታደራዊ አመራሮችና የፖለቲካ አመራሮች እንደ አፍሪካ ህብረት ባሉ የውጭ ድጋፍ ታግዘው ቀጥተኛ ንግግሮች መደረጋቸውን መቀጠላቸው አስፈላጊ ነው። ያ ጉዳቱን ለመገደብ ሊረዳ ይችላል።
ይህ ስምምነት እንግዲህ በዋናነት ግጭቱን በአስቸኳይ ለማስቆምና ሰብአዊ እርዳታዎች እንዲሁም መሰረታዊ አገልግሎቶች እንዲቀጥሉ ለማስቻል የተደረሰ ነው። ነገር ግን ግጭቱ እንዲቀሰቀስ ያደረጉ መሰረታዊ ችግሮች አሁንም አልተፈቱም። ስለዚህ ቀጣዩ ሂደት ምን መሆን አለበት?
So I think it's very important to remember that there is a whole wider
በዋናነት ይሄ በተወሰነ መንገድ እየተካሄደ ያለው የአጠቃላይ ብሔራዊ ውይይት ሂደት አካል መሆኑን ማስታወስ ያስፈልጋል። ያንን ብሔራዊ ውይይት መንከባከብ፣ ቀጣይነት እንዲኖረው ማድረግና መፍትሄ ወደሚያመጣ አቅጣጫ እንዲሄድ መምራቱ አስፈላጊ ነው። የግጭቱ ስር የሰደደ ፖለቲካዊ ችግር ገና እንዳልተፈታ መረዳትና ስምምነቱን ለመፈጸም መሞከር የእንቆቅልሹ ቁልፍ አካል ነው።
And to try and water this.
ኢትዮጵያ ውስጥ ግጭት ያለው በሰሜኑ ክፍል ብቻ አይደለም። በሌሎች እንደ ኦሮሚያና ቤኒሻንጉል ባሉ ክልሎችም ግጭቶችና የመብት ጥሰቶች አሉ። ይሄ ስምምነት ለሌሎችም እኩል ትኩረትን የሚሹ ግጭቶች መፈታት የሚሰጠው ተስፋ አለ።
I think one of the dilemmas here is that you had a process as I mentioned of
እዚህ ላይ ከአስቸጋሪ ሁኔታዎች ውስጥ አንዱ ብሔራዊ ውይይቶች ስር መያዝ ጀምረው ነበር። ነገር ግን ውይይቶቹ በሚካሄዱበት ተመሳሳይ ወቅት ግጭቶችና የእርስ በርስ ጦርነት እየተካሄደ ነበር። ይሄ መሰረታዊ ምክንያት ቢሆንም ግን ብቸኛው ምክንያት አይደለም። በመቀጠል በተለያዩ የኢትዮጵያ ክፍሎች ካሉ የተለያዩ ተዋጊዎች ጋር ለመወያየት የሚያስችል እርምጃ መኖር አለበት። ከዚያ በኋላ በመላ ሀገሪቱ ዘላቂ ሰላም ማምጣት የሚያስችል ሁሉን ያካተተ ሰፊ ብሔራዊ ውይይት ያስፈልጋል።
ሙቲጋ ለሰጡን ጊዜ በጣም እናመሰግናለን።
ምንም አይደለም። እኔም አመሰግናለሁ።
መሰናዷችን እንደቀጠለ ነው። በቀጣይ የምናልፈው ወደ ዜና እረፍት ይሆናል። ታዋቂው ድምጻዊ አሊ ቢራ ባደረበት ህመም በሕክምና ሲረዳ ቆይቶ ትላንት ምሽት ላይ አርፏል። አስክሬኑ ቢሾፍቱ ከተማ ወደሚገኘው መኖሪያ ቤቱ ያረፈ ሲሆን ባልደረቦቹ፣ አድናቂዎቹና ወዳጆቹ እየደረሱ ሀዘናቸውንም ክብራቸውንም እየገለጹ ነው። ገልሞ ዳዊት በተከታይ ዘገባው የአሊ ቢራን ህይወትና ትርጉም ያስቃኘናል።
አሊ መሐመድ ቢራ በ1940 ዓመተ ምህረት ድሬዳዋ ተወለደ። አሊ በ14 ዓመት እድሜው አፍረን ቀሎን ተቀላቀለና ለአደባባይ የሙዚቃ ህይወቱ መስረት ጣለ። አሊ በዘመኑ ብዙ ዘፈኖችን ጽፏል፣ ራሱም ዘፍኗቸውም አለ። ዘመድኩ ምስጋናው ጋዜጠኛና የአፋን ሮሞ ዘፈኖች አጥኚ ነው።
አሊ እንግዲህ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የማታገኘው ስፔሻል ሰው ማለት ባለው ተሰጥኦ በሚሰራው ስራ ወይም ደግሞ ብዙ ማንነቶች ብዙ ሙያዎችን አንድነት የያዘ ነው። እንደ መጀመሪያ እንደ ዘፋኝ ብቻ እንደ ዘፋኝ በቃ ልዩ የሆነ 60 ዓመት ሙሉ የኮከብነትን ጫፍ ይዞ ሳይዋዥቅ ሁሌ እንደውም እያደገ ባደረ ቁጥር እንደ ወይም እየጣፈጠ የሚመጣ ድምፅ፣ ያደገ ድምፅ ያለው ትልቅ ድምፃዊ ነው። ብዙ የሙዚቃ መሳሪያ መጫወት የሚችል መልቲ ኢንስትሩመንታሊስት የምትለው ነው። ሲቀጥል የሙዚቃ ባለሙያ በትምህርትም ደግፎ ሙዚቃ ይሰራል። ሶንግ ራይተር ነው የሚባለው። ሙዚቃን ዘፈንን ከስክራች አንስቶ የሚፈጥር ዘፋኙ የሚለውን የሚያወጣውንም ፕላስ የሙዚቃ መሳሪያው ውስጥ ያለውንም አሬንጅመንት በሙሉ የሚያስቀምጥ ኮምፖዘር ነው አሊ። እና በዚህ ደረጃ አታገኝም። እንደዚህ በዚህ 60 ዓመት የኖረ በሱ እድሜ ያሉ ቢያንስ አንዱን ሁለቱን ያላቸው ሰዎች ሊኖሩ ይችላሉ። እንደዚህ የተሰባሰበን ማንነት እንደኛ ሀገር የለም። አሊ ሙሉ ሙዚቀኛ ነው።
አቡበከር ሙሳ፣ አሊ ሸቦና ኡስማኤል መሐመድ በምስራቅ ኢትዮጵያ ስመጥሩን ኡርጂ በከልቻ ወይንም ኋላ ላይ አፍረን ቀሎ የተባለውን የሙዚቃ ቡድን በ1950ዎቹ አቋቋሙ። ያኔ ታዲያ አሊ ብራ ልዩ ተስጦ እንደነበረው አስተዋሉና ገና በታዳጊነቱ እንድቀላቀላቸው እድል ተሰጠው። አሊ ያኔ ሀረር ሬዲዮ ይሰራ የነበረውና በኋላ ላይ በደርግ መገደሉ የሚነገረው አቡበከር ሙሳ ብራን በሬ ሲል የደረሰው ሙዚቃ ከተጫወተ በኋላ አሊ መሐመድ ሙሳ ቀረና ስሙ አሊ ብራ ሆነ።
ኮንሰርታቸው የ1954 እንደ ኢትዮጵያ አቆጣጠር የኢዳል ፍጥሪ በዓል ነበር። ድሬዳዋ ላይ ኮንሰርት ያዘጋጃሉ። ያኔ ገና ከታዳጊዎቹ ውስጥ ከፍ ብሎ የሚታይ ልጅ ነበር። የመጀመሪያው ለአፍረን ቀሎ ለሚባለው ራሱ ለኡርጂ በስተቻ የመጀመሪያ ኮንሰርት ነው። እነሱ ራሳቸው አቋቁሙ እንትን ያሉት የመጀመሪያው መድረክ ላይ ነው። በአንዴ ከታዳጊዎቹ ወደ ትልልቆቹ ወስደው የቀላቀሉት ተሰጥኦ ነው።
የሙዚቃ ቡድኑ ብዙም ሳይቆይ ከአንድ አመት በኋላ ተበተነ። ከአባሎቹ ብዙዎቹ አካባቢውን እየጣሉ ሲሸሹ አሊ ከድሬዳዋ እንዳይወጣ መታገዱ ይነገራል። ሆኖም ተሰጥኦውን ያስተዋሉ ሰዎች ከያኔዎቹ ባለስልጣናት ጋር ተነጋግረው አሊ ወደ አዲስ አበባ ሄዶ የክብር ዘበኛ ባንድን እንዲቀላቀል ያደርጋሉ። በ1954 የመጀመሪያውን አልበሙን አዋሽ ነመንጬ ሲሱ በሸክላ የተቀረጸ ሁለት ዘፈኖችን፣ በ1968 ዓመተ ምህረት ደግሞ የመጀመሪያውን የካሴት አልበም አሳትመዋል።
አሊ በፈኖሙ ታሪክ ውስጥ የመጀመሪያው ትልቅ ድምጽ ማለት ነው። ማለት ከዳር እስከ ዳር ሊሰማ የቻለ ሁሉም እኩል የሚሰማው ማለት እንደሚታወቀው የኦሮሞ ማህበረሰብ በተለያየ የሚዲያ እድልም አልነበረውም። የሚዲያ እድል የሆነ ቋንቋ ሲኖረው ሚዲያውን ሬዲዮ የሚያዳምጥ በአጠቃላይ ይሰማዋል። ግን የሚዲያ እድል ሳይኖረው በህትመት ደረጃ በጣም ሴንሰርሺፕ በነበረበት ሙሉ ካሴቶቹ በማያውቅበት ዘመን የአሊ ዘፈኖች የትም ቦታ ይደመጡ ነበር። በኃይለስላሴ ጊዜ አዋሽን ብትወስድ የመጀመሪያው ሀገር ውስጥ ተቀርቶ በግሪክ ታትሞ ሀገር ውስጥ የገብን ነው። ይሄ የመጀመሪያው በሪከርዲንግ ደረጃ በካሴት ይዞ በመምጣት የመጀመሪያው የኦሮሞ ሰው ነው። ያ ማለት ሁሉም ኦሮሞ አሊን እንዲሰማዩ በአሊ በኩል ኦሮምኛ መደመጥ ጀመረ። እሱ ላውደስት ቮይስ ኦፍ አፋን ኦሮሞ በወቅቱ የአፋን ኦሮሞ ትልቁ ድምፅ ነው።
አሊ በአፋን ኦሮሞ ቢዘፍንም ስራዎቹ በይዘትም በቅንብርም በሁሉም ኢትዮጵያውያን ዘንድ የተወደዱ መሆናቸውን የኢትዮጵያ ሙዚቃ ማህበር ፕሬዚደንት ዳዊት ፍሩ ይናገራል።
እንግዲህ እሱ አንድ መስመር ላይ የተሸከለ አርቲስት አይደለም። ሁለገብ ነው። ሁሉን ነው የሚሰራው እና ከነ ማሙድ ከነ ጥላሁን ጋር አብሮ በዛን ዘመን የተሳተፈ ነው። አንጋፋም ነው እና በአማርኛም ተሳትፏል፣ በኦሮምኛ፣ በአረብኛ፣ በሱዳንኛ፣ በእንግሊዝኛ ሳይቀር ብዙ አስተዋጽኦች አድርጓል። ስራው እኮ አንድ ወገን ብቻ የሚያሞግስ አይደለም፣ እኔ እስከሚገባኝ ድረስ እና እሱ ምናልባት አጋጣሚ ግጥሞቹ በኦሮምኛ ሊሆኑ ይችላሉ፣ ዜማዎቹ ግን ኢትዮጵያዊኛ ነው እኛ የምንለው እና ለሁሉም ሰው እንዲገባ ነው። አብዛኞቹ ኦሮምኛ የማይገባቸው ሰዎች እሱን ሙዚቃ እያዳመጡ ይረካሉ። ለምንድን ነው እንግዲህ ሙዚቃ የዓለም አቀፍ ቋንቋ ነው እና እሱ እንግዲህ ያች ሚስጥሯን አግኝቷል ማለት ነው። ሁሉ ለሁሉም ሰው የሚሆነው እንጂ ለአንድ ወገን ብቻ ያተኮረ አይደለም። ስለዚህ ሚስጥሩ ያ ነው ነው ምን እሱ ደግሞ የኢትዮጵያ አርቲስት ነው እንጂ የአንድ ወገን ብቻ አርቲስት አይደለም ማለት ይችላል።
በኖረበት ቢሾፍቱ ከተማ በሚገኘው ቤቱ ብዙ ሰው እየሄደ ሀዘኑን እየገለጸ ነው። ሄለምበሬ መሐሙድ አህመድ ከሀዘንተኛው መካከል ናቸው።
አሊ ብራ ከኔ ጋር ብዙ ጊዜ አብረን ሰርተናል። በክብር ዘበኛ ሰራዊት ውስጥም አብረን ሰርተናል። ከዛ ውጭ ራስ ሆቴል አብረን ሰርተናል። ማጸባይ ሸጋ ለሰው የሚያስብ ከሱ በፊት ከራሱ በፊት ለሰው የሚያስብ ሰው ነው። ትልቅ ሰው ነው እና ጭንቅላት ያለው ሰው ነው።
የዋህ፣ በጣም ጥሩ ለሰው የሚኖር ሰው ነው እና አላቅም። እኔ ሁሌ አከብረዋለሁ፣ ሁሌ ወድጆ ነው የምኖረው እና በጣም አባቴ ነው። በጣም እወደዋለሁ። እግዚአብሔር ለአድናቂዎቹ፣ ለቤተሰቦቹ፣ ስፔሻሊ ለባለቤቱ መጽናናት ይስጥልኝ እላለሁ።
አቶ ዳዊት ይፍሩን ጨምሮ ብዙዎች የአሊ ብራ ድንቅ ስራዎች ዘመንና ትውልድን ተሻጋሪ ስለመሆናቸው በአንድ ቃል ይመሰክራሉ። የአሊ ብራ አስከሬን በተወለደባት ከተማ ድሬዳዋ ነገ በክብር እንደሚያርፍ ተገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከቢሾፍቱ።
ለአርቲስት አሪ ቢራ ቤተሰቦችና ወዳጆች መጽናናትን እንመኛለን። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። የመጀመሪያውን ግማሽ አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። የሁለተኛው አጋማሽ የመጀመሪያ ወደሚሆነው የአፍሪካ ነክ ርዕሶች ከመላፋችን በፊት በፕሮግራማችን ላይ የሚኖራችሁን አስተያየቶች ወይም ጥቆማዎች በምን ታደርሱናላችሁ ለሚለው ተከታዩን ማስተዋቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በቀጥታ የምናልፈው ወደ አፍሪካ ነክ ርዕሶች ነው። በሱዳን የታጠቁ ቡድኖችና ባለፈው ዓመት ወታደራዊውን መፈንቅለ መንግስት ይደግፉ የነበሩ ሌሎች ቡድኖች አዲስ የፖለቲካ ቅንጅት ፈጥረው ከሽግግር ሂደቱ የተገለሉ ያሏቸውን ሌሎች ቡድኖች ለማካተት እየሰሩ ነው። በኢኳቶሪያል ጊኒ ደግሞ ቅጥረኞች መጪውን ምርጫ እንዳያውኩ በሚል ከካሜሩን ጋር ያላትን ድንበር ዘግታለች። ነጋዴዎች ግን የድንበሩ መዘጋት የንግድ እንቅስቃሴውን አስተጓጉሏል እያሉ ነው። እነዚህ በዛሬው የሳምንታዊ የአፍሪካ ነክ ርዕሶች የምንመለከታቸው ጉዳዮች ናቸው። እንግድ ወልድ ያቀርበዋል።
በሱዳን የታጠቁ ቡድኖችና ባለፈው ዓመት ወታደራዊ መፈንቅለ መንግስት ይደግፉ የነበሩ ሌሎች አካሎች አዲስ የፖለቲካ ቅንጅት ፈጥረው ከሽግግር ሂደቱ የተገለሉ ያሏቸውን ሌሎች ቡድኖች ለማካተት እየሰሩ ነው። የነጻነትና የለውጥ ኃይሎች ዲሞክራሲያዊ ቅንጅት ተብሎ የተሰየመው ስብስብ በሱዳን የሚገኙ በርካታ ወታደራዊ ቡድኖችን ያካተተ ነው። ከነዚህም ውስጥ የነጻነትና የለውጥ ኃይሎች የተሰኘውና ከሶስት ዓመታት በፊት የኦማር አልበሽርን አገዛዝ የገረሰሰውን ተቃውሞ የመራው ይገኝበታል። ቡድኑ አሁንም በወታደራዊ አገዛዝ ላይ የሚደረገውን ተቃውሞ በመምራት ላይ ነው። ባለፈው ሳምንት ይፋ የሆነው ኅብረት በሲቪሎች የሚመራን የሽግግር መንግሥት ይደግፋል። እንደ አውሮፓውያን አቆጣጠር የተፈጸመውን የጁባ የሰላም ስምምነት እንደገና መከለስን በተመለከተ ግን ተቃውሞ አለው። ስምምነቱ በሱዳን ያሉ የታጠቁ ቡድኖችን ወደ ሽግግር መንግስቱ ለማምጣት ያለመ ነው። ተቺዎች እንደሚሉት ግን ከምርጫ በፊት ትጥቅ ማውረድን ከማይጠይቀው ስምምነት አንዳንድ ቡድኖች ተገልለዋል። ጅብሪል ኢብራሂም የሱዳን ፋይናንስ ሚኒስትር ሲሆኑ የጁባውን ስምምነት የፈረመውና አሁን ደግሞ አዲሱን ቅንጅት የተቀላቀለው የፍትህና እኩልነት ንቅናቄ መሪ ናቸው። የትኛውም ፓርቲ በሱዳን የሚካሄደውን የዴሞክራሲያዊ ሂደት በበላይነት መጫን የለበትም ባይ ናቸው።
ፍጹምና ከመንግሥተ ሰማያት የመጣነን ብለን አንመጻደቅም። ነገር ግን ራዕያችንን ለሌሎች ለማቅረብና የሌሎችንም ሐሳብ ለመስማት ዝግጁ ነን። ማንኛውም ፓርቲ አጀንዳውን ተጠቅሞ ሌሎች ማናቸውንም የሱዳን ፖለቲካ ቡድኖች ለማግለልና ከሂደቱ ለማስወጣት የሚሞክር ከሆነ ግን አንቀበልም።
በጥቅምት 2014 የተደረገው መፈንቅለ መንግስት በዓለም አቀፍ ደረጃም ሆነ በሱዳን ውግዘት ገጥሞታል። ከዛ ወዲህ አገሪቱ ሳምንታዊ ተቃውሞ በማስተናገድ ላይ ትገኛለች። የጸጥታ ኃይሎች በአስለቃሽ ጭስና በጥይት በሰጡት መልስ እስካሁን 120 ሰዎች እንደተገደሉ የሱዳን ሐኪሞች ይናገራሉ። ወታደራዊ መሪው ጀነራል አብዱልፈታህ አልቡርሃን ባለፈው ሐምሌ እንዳስታወቁት የፖለቲካ አጣብቂኙን ለመፍታት በሚደረገው ንግግር ላይ ጦሩ አይሳተፍም። የሲቪል የፖለቲካ ቡድኖች ወደፊት የሚያስኬድ ስምምነት እንዲደርሱና ያንንም ጦሩ እንደሚደግፍ ግን አስታውቀዋል። ኑረዲን ሳልሃውዲን የነጻነትና የለውጥ ኃይሎች አባል ሲሆኑ ቅንጅቱ ለሱዳን የፖለቲካ አጣብቂኝ የሚያመጣው መፍትሄ የለም ሲሉ ያጣጥላሉ።
نحن لا نقول باننا نحتكر المشهد السياسي
ያንዳንዱ የፖለቲካ ፓርቲ የራሱን ፍላጎት የሚያሟላ ቅንጅት የመመስረት መብት አለው። ዋናው ጉዳይ ግን የነኚህ ቅንጅቶች በሱዳን አብዮትና በሲቪል የሽግግር አስተዳደሩ ላይ ያላቸው አቋም ምንድነው የሚለው ነው።
በወታደራዊ መንግስት ላይ የሚደረገውን ተቃውሞ የሚደግፉ ወገኖች ያዲሱ ቅንጅት ወታደራዊነትን የተላበሰ አካሄድ የሚያሳስባቸው ቢሆንም አንዳንድ ተንታኞች ግን በሱዳን ላለው ዋልታ ረገጥ የፖለቲካ ሁኔታ ቅንጅቱ መካከለኛ መንገድ ያዘጋጃል ይላሉ። ሱዳናዊ ጸሐፊ መኪ አልሞግራቢ እንደሚሉት የነጻነትና የለውጥ ኃይሎች ዲሞክራሲያዊ ቅንጅት ተብሎ የሚጠራው ስብስብ የተገለሉ ቡድኖችን ድምጽ ሊያገኝ ይችላል። ትክክለኛ የፖለቲካ አጀንዳ ይዘው ከቀረቡ ጸሐፊው እንደሚሉት በጦርነት በተደቆሰችው ዳርፉር በኑባ ተራሮች በብሉ ናይል በምስራቅ ሱዳን የሚገኙ ቡድኖች ከጎናቸው ሊቆሙ ይችላሉ።
አዲሱ ቅንጅት በሱዳን ተገልለው ባሉ አካባቢዎች ፖለቲካዊ ጠቀሜታ አለው። የነጻነትና የለውጥ ኃይሎች ማዕከላዊው ምክር ቤት የተገለሉ አካባቢዎችን በሚገባ በመወከል ረገድ ድክመት ነበረበት።
በጎሳዎች መካከል የሚደረገው ግጭት በዳርፉል፣ ኮርዶፋን፣ በብሉ ናይል እና በምስራቅ ሱዳን እየጋመ ሲሆን በመቶ የሚቆጠሩ ሰዎችን ሲገድል በሺህ የሚቆጠሩትን ደግሞ አፈናቅሏል። በመዲናዋ ደግሞ ወታደራዊ አገዛዙ እንዲያከትም በሚታገሉ የዲሞክራሲ አቀንቃኞችና በአገዛዙ መሃል ያለው መፋጠጥ እንደቀጠለ ነው። የፖለቲካ ፓርቲዎቹ ደግሞ በሲቪል የሚመራ የሽግግር መንግሥት ለማቆም በሚያደርጉት ሙከራ እሰጥ አገባ ላይ ናቸው። ኢኳቶሪያል ጊኒ ቅጥረኞች መጪውን ምርጫ እንዳያውቁ በሚል ከካሜሩን ጋር ያላትን ድንበር ዘግታለች። ነጋዴዎች ግን በድንበሩ መዘጋት የንግድ እንቅስቃሴው ተስተጓጉሏል እያሉ ነው። የፖለቲካ ተንታኞች እንደሚሉት በእንደ አውሮፓውያን አቆጣጠር 1979 በመፈንቅለ መንግሥት ወደ ሥልጣን የመጡትና በአፍሪካ ለረጅም ጊዜ በሥልጣን ላይ ያሉት ፕሬዚዳንት ቴዎዶር ኦቢያንግ እንደሚያሸንፉ እርግጠኛ ናቸው። በካሜሩንና በኢኳቶሪያል ጊኒ የሚገኙ በመቶ የሚቆጠሩ ነጋዴዎች የካሜሩን የወደብ ከተማ ከሆነችው ኪዮሲ ካለፈው ሐሙስ ጀምሮ መንቀሳቀስ አልቻልንም እያሉ ነው። በደርዘን የሚቆጠሩ የአገሪቱ ወታደሮችም በድንበሩ ላይ ይታያሉ። የግንባታ ቁሳቁሶች አስመጪ የሆነው ዶሚኒክ ኤሶኖ እንደሚለው ወደ ሀገራቸው እንዳይመለሱና ከአስር ቀን በኋላ በሚደረገው ምርጫ ድምፅ እንዳይሰጡ ወታደሮች ከልክለዋቸዋል።
ቁጥራቸው ደርዘን የሚጠጋ ነጋዴዎች መንቀሳቀስ አልቻሉም። ኢቨቢን ከተባለች የኢኳቶሪያል ጊኒ ከተማ ወደ ካሜሮን መግባት ሳይችሉ ቀርተዋል። ካሜሮን ዘይት፣ የታሸጉ ምግቦች፣ የሰውነት ቅባት ከኢኳቶሪያል ጊኒ ታስገባለች። በምትኩ ደግሞ የግንባታ ቁሳቁሶች፣ አትክልት፣ ሩዝና ድንች ትልካለች።
የኦቢያንግ ልጅ የሆኑት የኢኳቶሪያል ጊኒ ምክትል ፕሬዚዳንት ማንጉ ድንበሩ የተዘጋው ምርጫውን ለማደናቀፍ የሚሹ ሰርገጎበችን ለመከላከል ነው። የ80 ዓመቱ ኦቢያንግ በአፍሪካ ለረጅም ጊዜ በስልጣን ላይ የቆዩ መሪ ሲሆኑ በመጪው ምርጫ ሁለት ተፎካካሪዎች ይጠብቋቸዋል። ኢሶኖ ኦዶ ወደ ምርጫ የመጡት ለመጀመሪያ ጊዜ ሲሆን ሞንሱ አስሙ የሚወዳደሩት ግን ለሶስተኛ ጊዜ ነው። ኦቢያንግ የፓን አፍሪካ ቲቪ ቻነል በሆነው አፍሪክ ሚዲያ ቀርበው እንዳሉት በድጋሚ የሚመረጡ ከሆነ ሀገራቸውን ማበልጸግ እንደሚቀጥሉና በገጠርማ አካባቢዎች ያለውን ድህነት ለመቀነስ ይሰራሉ።
ቀጣይ የምርጫ መፈክር የሆነው በአጋጣሚ አይደለም። የኔ ልዩ ፕሮግራም የኢኳቶሪያል ጊኒን ንግድ ለተቀረው ዓለም ክፍት በማድረግ በ2035 ዓ.ም ይህችን የማዕከላዊ አፍሪካዊት አገር በኢኮኖሚ ራሷን የቻለችና እያደገች ያለች አገር ማድረግ ነው።
ኦዋና ወልፍጋንግ በያውንዴ ዩኒቨርሲቲ የፖለቲካ ተንታኝ ናቸው። እርሳቸው እንዳሉት ኦቢያንግ ለስድስተኛ ጊዜ ለምርጫ ቀርበዋል። በእነዚህ ምርጫዎች ከ90% በታች ድምፅ አግኝተው አያውቁም።
ce ne serait qu'une logique si après l'élection de son père du moins.
በድሚ ይገፉ ያሉት ኦቢያንግ የኢኳቶሪያል ጊኒን ፕሬዝዳንትነት ስልጣን ለልጃቸው ያስተላልፉም የሚገርም አይሆንም። ልጃቸው አሁንም ምክትል ፕሬዝዳንት ናቸው። እንዲሁም በገዢው የኢኳቶሪያል ጊኒ ዲሞክራቲክ ፓርቲ ውስጥ ተጽዕኖ ያላቸው ሰው ናቸው።
ተቃዋሚዎች እንደሚሉት ደግሞ የኦቢያንግ አገዛዝ በጭቆና ተቃዋሚዎችን በማሰቃየት በሙስናና አስመሳይ ምርጫ በማድረግ የጎደፈ ነው። ገዢው ፓርቲ የሥራ ዘመኑን ያገባደደ ባለው በኢራይ ሸንጎ ካሉት 100 መቀመጫዎች 99ን ያዘ ሲሆን በሴኔቱ ደግሞ ሁሉንም 55 መቀመጫዎች ተቆጣጥሯል። የኢኳቶሪያል ግኒ ፕሬዝዳንታዊ ምርጫ መካሄድ የነበረበት በመጪው ሚያዝያ የነበረ ቢሆንም ከሴኔትና ከአካባቢ ምርጫ ጋር አንድ ላይ እንዲካሄድ በሚል ፕሬዝዳንት ኦቢያንግ ወደፊት እንዲመጣና ከ10 ቀናት በኋላ እንዲደረግ አዘዋል። የተባበሩት መንግስታት ድርጅት እንደሚለው ኢኳቶሪያል ጊኒ በአመት 3 ቢሊዮን ዶላር ከነዳጅ ገቢ የምታገኝ ቢሆንም 1.5 ሚሊዮን ከሚሆነው ህዝቧ አብዛኛው በድህነት አረንቋ ውስጥ ይኖራል።
መሰናዷችን እንደቀጠለ ነው። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ በኢትዮጵያ መንግስትና በህወሓት መካከል የተኩስ አቁም ስምምነት በተፈረመ ማግስት በተለያዩ የአሜሪካ ግዛቶች የትግራይ ተወላጆች የጠሯቸው የተቃውሞ ሰልፎች ተደርገዋል። ስለ ሰልፎቹ አላማ ለማወቅ ሳራ ፍስሐዬ ከአስተባባሪዎቹ ጋር ቆይታ አድርጋለች። ሀብታሙ ስዩም ያቀርባል።
በሰሜን ኢትዮጵያ የተቀሰቀሰው ጦርነት ሁለተኛ አመቱን በደፈነበት በአሁኑ ሰዓት በትግራይ ክልል ውስጥ እየደረሰ ነው ያሉትን በደልና ችግር በጉልህ ለማሰማት ለማሳየት ያቀዱ የትግራይ ተወላጆች የሚጠሯቸው ሰልፎች በሰሜን አሜሪካ መደረጋቸውን ቀጥለዋል። በኢትዮጵያ መንግስትና በህዝባዊ ወያነ ሓርነት ትግራይ መካከል የተኩስ ማቆም ስምምነት ደቡብ አፍሪካ ላይ በተፈረመ ማግስት የተደረጉት ሰልፎች ከዚህ ቀደም ከታዩት ለየት ያሉ ናቸው። በዋሽንግተን ዲሲ አካባቢና በሲያትል ከተማ ሰልፈኞች አውራ ጎዳናዎችን በመዝጋት የትራፊክ ፍሰት እንዲቋረጥ አድርገዋል። ናሆም ካሳይ ከነዚህ ሰልፎች አስተባባሪዎች መካከል አንዱ ነው።
ንጹሃን ዜጋን ሊያድኑ የሚችሉት ዌር ኮንሰርንድ ብቻ ነው የሚሉት ወይ አሳስቦናል ይሄ ጉዳይ ነው የሚሉት። ሁለት ዓመት ተቆጠረ። በመቶዎች የሚቆጠሩ ሰዎች ሞተዋል። በመቶዎች የሚቆጠሩ ሰዎች ረሃብ ውስጥ ነው ያሉት። እህቶቻችን፣ እናቶቻችን ሩ የተደፈሩ አሉ። በተለያየ መልኩ የተለያየ ህክምና ድጋፍ የሚያስፈልጋቸው በቀላልና ከባድ ታካሚዎች አሉ ትግራይ ውስጥ። እነዚህ ጋር የሚደርስ ነገር የለም። ሶ ሁለት ዓመት እየተቆጠረ ነው። የተቀየረ ነገር ግን የለም። ምን ያህል ጊዜ ነው የምንጠብቀው? ሁላችንም እስክናልቅ ነው የምንጠብቀው የሚል ቁጣ ነው ወደዛ ያሰደ። ስለዚህ በተቻለ መጠን እኛም ወደነው መንገባበት አይደለም። እኛም ማስተጋጉል ፈልገን መንገባበት አይደለም። ግን መሰማት እንፈልጋለን።
ላለፉት 4 ቀናት በተለያዩ የአሜሪካ ከተሞች የተካሄዱ ሰልፎች ላለፉት 2 ዓመታት የተካሄዱ ተመሳሳይ ሰልፎች አካል እንደሆኑ አዘጋጆች ለቪኦኤ ገልጻሉ። በሰልፎቹ ከዋሽንግተን ዲሲ ወደ ቨርጂኒያ የሚወስደው I-395 ጎዳናና በሲያትል የሚገኘው I-5 የተሰኘው ጎዳና ለተወሰነ ጊዜ የትግራይ ክልልን ባንዲራ ባነገቡ የተለያዩ መፈክሮችን በያዙ ሰልፈኞች መዘጋታቸው የተለያዩ ዜና አውታሮችን ትኩረት ስቧል። ይሁንና እንዲህ ያለ የተቃውሞ መንገድ ያለው ህጋዊነት አጠያያቂነቱ መነሳቱ አልቀረም። የሰልፉ ሌላኛ አስተባባሪ ጀማል ሙባረክ ለዚህ መልስ አለው።
በሁሉም መንገድ ህጉን አክብረን ያረግነው ስራ ነው። ግን አሁን ያለን አማራጭ ይሄ ነው። ህግም አልጣስንም። ይህም ማለያ ግን ለትግራይ ድምፅ እንዲሰማ የትግራይ ድምፅ ተሰምቶ መልስ እንዲሰጠው መውሰድ ያለብን መንገድ ይሄ ከሆነ እና ደግሞ ካንስኩዌንስስም ካለው ለመቀበል ዝግጁ ነን። ምክንያቱም ህዝባችን አስቸኳይ የሆነ መልስ ያስፈልገዋል። አስቸኳይ የሆነ መሬት ላይ የሚታይ አሁን መልስ ስለሚያስፈልገው በተቻለ መጠን ጥረት እያደረግን ነው ማለት ነው።
የአሁኑ ተቃውሞ ሰልፍ ጉዳይ የተሰማው ደቡብ አፍሪካ ላይ ለወራት ሲፋለሙ የነበሩት አካላት የሰላም ስምምነት ፊርማቸውን ባሰፈሩበት ማግስት ነው። የአሁኑ ተቃውሞ ሰልፍ አስተባባሪዎች ግን ቃል የተገቡ ለውጦች እውን እስካልሆኑ ድረስ ተቃውሞው እንደሚቀጥል ፍንጭ ሰጥተዋል። አቶ ናሆም ካሳይ በድጋሚ
ስምምነቱ መለኪያው የሰላም ስምምነቱ ብቻ ሳይሆን የሆነ አይነት እንቅስቃሴ ዓለም ላይ ያለ እንቅስቃሴ በሙሉ አፍሪካ በአፍሪካ ህብረት ሊሆን ይችላል በተለያየ መልኩ ዓለም ላይ ባሉ እንቅስቃሴ ለኛ መለኪያው አንድና አንድ ነው። ህዝባችን ከስቃይ ከሰቆቃ እህቶቻችን ከመደፈር ከተሞቻችን ከመደብደብ ምግብ ከመግባት ኢንተርኔት ከመከፈት ስልክ ከመከፈት ትራንስፖርት ከመከፈት ገንዘባቸውን አጥተው የሚጠቀም መቻላቸው የትግራይ ህዝብ መቻሉ ነው መለኪያው የመጨረሻው መለኪያ እሱ
ይበንዲ እንዳለ ከሰላም ስምምነቱ ፊርማ የቀጠለ ምክክር ናይሮቢ ላይ ያደረጉት ኢትዮጵያ መንግስትና የትግራይ ኃይሎች ባለስልጣናት ሰብአዊ ድጋፎች ወደ ትግራይ ክልል የሚገቡበትንና መሰረታዊ አገልግሎቶች ዳግም ስራ በሚጀምሩበት ሁኔታም ሲነጋገሩ መዋላቸው ተሰምተዋል። ህዳር 4 2013 የጀመረው የሰሜን ኢትዮጵያ ጦርነት በሺዎች የሚቆጠሩትን ህይወት ከመቅጠፉ በተጨማሪ በሚሊዮኖች ለሚቆጠሩ ሰዎች ንብረት መውደምና መፈናቀልም ምክንያት እንደሆነ ይታወሳል።
በተያያዘ ዜና የኢትዮጵያ መንግስትና ህወሓት በደረሱበት ስምምነት መደሰታቸውን የገለጹ ኢትዮጵያውያን ለንደን በሚገኘው የአሜሪካ ኤምባሲ ፊት ለፊት ሰልፍ አካሂደዋል። ስምምነቱ ሰላማዊ ሰዎችን ከሞት የሚታደግ አይደለም ያሉ ሌሎች ኢትዮጵያውያንም ተቃውሟቸውን አሰምተዋል። ለንደን የሚገኘው ዘጋቢያችን አስተዋይ መለሰ ተከታዩን ዘገባ ልኳል።
We stand for humanity! ትላንት እሁድ ጥቅምት 27 2015 ዓመተ ምህረት ለንደን በሚገኘው የዩናይትድ ስቴትስ ኤምባሲ ፊት ለፊት የተካሄዱት ሁለት ሰልፎች ሁለት የተለያየ መልእክት ነበራቸው። በዲፌንድ ኢትዮጵያ ዩኬ በተባለ ስብስብ አማካኝነት የተዘጋጀው ሰልፍ አስተባባሪና ተሳታፊዎች የኢትዮጵያ መንግስትና ህወሓት ያደረጉት ስምምነት እንዳስደሰታቸው ተናግረዋል። አስተባባሪው አቶ ዘላለም ተሰማ ሰልፉ ስምምነቱን ለመደገፍና ዩናይትድ ስቴትስ በኢትዮጵያ መንግስት ላይ አድርጋዋለች ያሉትን ጫና እንድትቀንስ ለመጠየቅ የተዘጋጀ መሆኑን ገልጸዋል። ዩናይትድ ስቴትስ ቀደም ሲል ለአፍሪካ ሀገራት የሰጠችው ከቀረጥ ነጻ ንግድ ማበረታቻ እድል አጓ መታገዱ አንዱ ጫና መሆኑን ገልጸው ይህም እንዲነሳ ጠይቀዋል። አያይዘውም በጦርነቱ የወደሙ ቦታዎችን መልሶ ለማቋቋም ድጋፍ እንድታደርግ ጠይቀዋል።
ወደ ሰላም ግንባታ እነሱም መግባት አለባቸው። ከዚህ በኋላ አንደኛ ኢትዮጵያ ይሄንን እድል ሚስ የምታደርግበት አቅም የላትም። ለግዠሪ ነው ይሄንን ኦፖርቹኒቲ እድል ሚስ ማድረግና እነሱም ለሰላም የሚቆሙ ከሆነ ማገዝ ነው።
ሌሎች የሰልፉ ተሳታፊዎች በበኩላቸው
ሪቤካ ኢትዮጵያ ሰላም ትፈልጋለች፣ አፍሪካ ሰላም ትፈልጋለች እና የውጪ ሀገሮች ይሄንን እንዲደግፉ በተለይ አሜሪካ ባያዝ የሆነ አስተሳሰብና ተጭኖ ስላደረጉ ይሄንን ፒስ ቶክ እንዲደግፉት። ኢትዮጵያ ደግሞ ንግድና ትብብር ነው የምትፈልገው። የኢትዮጵያ መንግስት በዲሞክራሲያዊ መንገድ ተመረጠ ስለሆነ ሪስፔክት ይደረግልን።
ሀወኝ ያለሙ እባላለሁ። በመንግስት ላይ ጫና ማድረግ ከዚህ ከሰላም ንግግሩ ከተገኘው ድል የሚያስተጓጉል ነው። ከዚህ በላይ ይህንን ፕሬሽር ማድረግ በመንግስት ላይ ማገዝ ነው እንጂ የሚሻለው ሌላ ሳንክሽኖችን እያደረጉ ጫናዎችን እያደረጉ መንግስትን በሌላ በኩል መግፋት የሚያግዝ አይደለም።
የዚህ ሰልፍ አዘጋጆች ባወጡት የጽሑፍ መግለጫም ስምምነቱን እንደሚደግፉት ገልጸው በአፈጻጸሙ ላይ ጥንቃቄ እንዲደረግ አጽንኦት ሰጥተውበታል። በሌላ በኩል ሰልፉ እንደማይወክላቸው በመግለጽ ተነጥሎ የተሰለፉ ሌሎች ኢትዮጵያውያን ሰልፈኞች የኢትዮጵያ መንግስትና ህወሓት ያደረጉት ስምምነት በአማራ ብሔር ተወላጆች ላይ ይደርሳል ያሉትን ሞት ለማስቆም የሚረዳ አይደለም ሲሉ ተቃውሟቸውን አሰምተዋል። ከተሳታፊዎቹ አንዱ በዚህ ጉዳይ ላይ የኢትዮጵያ መንግስትን ወቅሰው ድምጻቸውን ለዓለም ህዝብ ለማሰማት እየሰሩ መሆኑን ተናግረዋል።
ቢኒያም ብርቱካን እባላለሁ። ይሄ የአማራ ኮሚኒቲ ላለፉት 3-4 ወር በተከታታይ ያለማቋረጥ ሃንግር ስትራይክን ጨምሮ በዳውን ስትሬት እያደረግን ነው ያለነው። ኤምፒዎች ጋር አንዳንድ ደብዳቤዎች እያስገባን ያሉ አትሊስት እዚህ ሀገር ያለውን የሚዲያውን አዌርነስ ለመስጠትና በአማራው ላይ የሚደረገውን ፍጅት አጽንኦ ለመስጠት በዓለም አቀፍ ሚዲያ እየተንቀሳቀስን ነው ያለ ነው። ማንኛውንም ዌስተርን ገቨርንመንት ከአብይ አህመድ ገቨርንመንት ጋር የሚያደርገውን ኔጎሽሽን እንዲያጤ ነው፣ ለኢትዮጵያ መንግስት የሚሰጠውን ድጋፍ እንዲያስቡበት ድምጻችንን እየሰጠን ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰላም ውይይቱን ተከትሎ ባወጡት መግለጫ ሀገራቸው ድርድሩን ሙሉ በሙሉ እንደምትደግፍና የአፍሪካ ህብረትም ሆነ ሌሎች ቀጠናዊ ድርጅቶች ስምምነቱን ከዳር ለማድረስ ለሚያደርጉት ጥረት ያልተቋረጠ ድጋፍ እንደምትሰጥ ማስታወቃቸው ይታወሳል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን።
The peace deal is a victory for peace.
Yeah. የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት ከተለያዩ አካባቢዎች አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነኝ። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በስልክ መስመራችን የመደመር ምልክትና አንድ ከፊት በማድረግ 202-251-3505 ላይ በዋትሳፕ መልእክታችሁን አስቀምጡልን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።